የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር አምላካችን እያንዳንዳችንን ጠብቆን ለዚህች ምሽት ደግሞ እነሆ አድርሶናል። ከቃሉም እንድንካፈል በራዲዮናችን ዙሪያ በያለንበት ስፍራ ሰብስቦናል። እንደምናመሻችሁ በጌታ የተወደዳችሁ ክብራን አድማጮች፣ በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የመጽሐፍ መሳፍንት ጥናታችንን እንቀጥላለን ማለት ነው። እዚህ በማስቀደም ዝማሬን አድምጡ።
ክብር ለዘላለም አሜን። ስምህም ይመስገን። ብርቱ እንዳንተ የለም። ነፍሴን ከአዳኝ ወጥመድ አድነሃታል። ክብር ሞገስ ይገባሃል፣ ይገባሃል። ክብር ለዘላለም አሜን። ስምህም ይመስገን። ብርቱ እንዳንተ የለም። ነፍሴን ከአዳኝ ወጥመድ አድነሃታል። ክብር ሞገስ ይገባሃል፣ ይገባሃል። ክንድህን አይቻለም ጠላቴ ሲያደቀው የቅናት እሳት ወርዶ ሲያቃጥለው ምድር የሚሸፍነው ክንፍ ሲከልለኝ ዓይኔን አይታለች። ኢየሱስ ክበርልኝ አሜን። ክብር ለዘላለም አሜን። ስምህም ይመስገን። ብርቱ እንዳንተ የለም። ነፍሴን ከአዳኝ ወጥመድ አድነሃታል። ክብር ሞገስ ይገባሃል፣ ይገባሃል።
እናመስግን። እግዚአብሔር አባታችንና አምላካችን ሆይ ስለዚህ ጊዜ ደግሞ እጅግ አድርገን እናመሰግንሃለን። እንደ አባትነትህ መጠን በዚህች ምሽት ደግሞ ተገልጠህ እንደገና ቃልህን እንድትናገረንና እንድታስተምረን እንለምንሃለን። እግዚአብሔር ሆይ በሚኖረን ጊዜ ሁሉ አንተ ታላቁን ስፍራ ውሰድ። በልባችንን እገስ፣ ሁለንተናችንን ቀድስ። እኛ የምንማረው ቃልህ እግዚአብሔር አምላካችን ሆይ ለዛሬና ለነገ ብቻ ሳይሆን ለሕይወት ዘመናችን ወይ አንተ መተጌታ ኢየሱስ ክርስቶስ ወይ ደግሞ እኛ ወደ አንተ እስክንሰበሰብ ድረስ እንዲጠቅመን እንዲያቆመን የእምነት ቁርጭምጭሚቶቻችን እንዲያጸና እንለምናለን። እግዚአብሔር አባታችንና አምላካችን ሆይ እንግዲህ ጊዜውን ሁሉ ባርከው፣ ስለ ሕያውና ስለ ታላቁ ስምህ ስትል ስማን። አሜን። ጮች በትላንትናው ምሽት ክፍለ ጊዜ ጥናታችን እስራኤል ባለመታዘዛቸው ስለመገሰጻቸው እንዲሁም ደግሞ አለፍ ብለን ከመጽሐፈ መሳፍንት ምዕራፍ 3 የመጀመሪያውንና ሁለተኛውን ክህደት መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ከዚያው ጀምረን ቀጣዩን ክፍል እናቀርብላችኋለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ መሳፍንት ምዕራፍ 3 እናውጡ። መጽሐፈ መሳፍንት ምዕራፍ 3 ወዳጆቼ ወደ መጨረሻው ጎቶንያል የመጀመሪያውና ከሌሎች የሚሻል መስፍን ነበር ብለናል። ብዙም ሲነቀፋ እንመለከትም። ይሄ ሰው ህዝቡን ከኩሴር ስቴድ ምጅ ታደገ። የእስራኤል መሪ የሆነው የካሌብ ታናሽ ወንድም ልጅ በመሆኑ የካሌብንም ሴት ልጅ በማግባቱ እንጂ ልዩ ችሎታ ወይም እውቀት አልነበረውም። ያም ሆኖ ግን እግዚአብሔር ተጠቅሞበታል። ወዳጆቼ እግዚአብሔር የሚጠቀምባቸውን ሰዎች ስንመለከት በጣም እንገረማለን። አድማጮቼ በኔ ወይም በእናንተ እግዚአብሔር መጠቀም የሚችለው በዚህ ምክንያት ነው። ይህ መጽሐፍ ሊያበረታታን እንደሚችል አስባለሁ የሚለው የመጨረሻው መልእክታችን ነበር። እስራኤልን ወገኖቼ ለመታደግ የተነሱ ሰዎች በሙሉ ትንንሽ ሰዎች ነበሩ። በመካከላቸው ትልቅ የሚባል ሰው እንኳን አልነበረም። እንደምንረዳው እግዚአብሔር በእነዚህ ሰዎች መጠቀም የፈለገው እንግዳና ለየት ያለ ባህሪ ስለነበራቸው ነው። ጎቶንያል የካሌብ ወንድም ልጅ ነበር። የእግዚአብሔር መንፈስ በርሱ ላይ ወረደ። ይህ ሰው እስራኤልን ከጭቆና አድኗል። ስለዚህ ሰው ሕይወትና ሞት የምናውቀው በጣም በጥቂቱ ነው። ሕዝቡን የሚማርክ ወይም ልዩ የሚያደርገው ምንም ስጦታ አልነበረውም። ብዙ እግዚአብሔር የተጠቀመባቸው ታላላቅ ሰዎችም እንዲሁ ናቸው። ከጥቂት ዓመታት በፊት ከአንድ ሰው ጋር ተዋወቅኩኝ። ሰውየው ባለፈው ዘመን የነበሩ የክርስቲያን መሪዎችን የሕይወት ታሪክ በመጽሐፍ የሚያዘጋጅ ሰው ነበር። በተዋወቅንበት ጊዜ ያንድ በዘመናችን ያለ ክርስቲያን መሪን የሕይወት ታሪክ እያዘጋጀ ነበርና ታዲያስ ሥራው እንዴት ነው በማለት ጠየቅኩት። እርሱም ሲመልስልኝ ገሌ በዚህ ዓመት ተወለደ፣ ገሌ ደግሞ በዚህ ዓመት ሞተ ከማለት በስተቀር ስለ ሰውየው ብዙም የሚጻፍ ነገር የለም ነበር ያለኝ። አያችሁ ወዳጆቼ፣ ጎቶንያልን ስንመለከት ግን ተራና እዚህ ግባ የማይባል ሰው ነው። መንፈስ ቅዱስ ወዳጆቼ ወደ ተራው ሕይወቱ በመምጣቱ ግን ታላቅ ነገርን ማከናወን ቻለ። ናዖድም እስራኤልን እንዲታደጉ እግዚአብሔር ካስነሳቸው መሳፍንቶች አንዱ ነበር። ይህ ሰው ኤግሎንን ከመግደሉ ሌላ ያደረገው ነገር ለመኖሩ እንኳ በመጽሐፍ ቅዱስ አልተጠቀሰም። ግራ እጅ መሆኑን የእስራኤላውያን ሕይወት በሰቆቃ የተሞላ እንዲሆን ምክንያት የሆነውን ሰው ለማስወገድ ጥሩ አጋጣሚ አስገኝቶለታል። ናዖድ እግዚአብሔር የተጠቀመበት መሳሪያ ነበር። ኤግሎንን መግደሉ እግዚአብሔር ለሕይወቱ ያለው ዓላማ ነበር። ብዙ ጊዜ እግዚአብሔር ይህን ያደርጋል። ማለትም አካሉ ሁሉ ከደዌ ነጻ ይሆን ዘንድ በኃጢአት ነቀርሳ የተጠቃውን ክፍል ቆርጦ ይጥላል። ናዖድ ካደረገው ነገር የተነሳ በብዙ ሺህ የሚቆጠሩ ሰዎች ድነዋል። ምናልባትም ይህን የሚሰሙ አንዳንድ ሰዎች ያለንበት ዘመን ስልጣኔ እንዲህ ያለ ነገር እንድናደርግ አይፈቅድልንም ሊሉኝ እንደሚችሉ አስባለሁ። እንደ እውነቱ ከሆነ በብዙ ሺህ የሚቆጠሩ ወንዶች፣ ሴቶች፣ ሕፃናትና አረጋውያንን ሕይወት ያጠፋውን ብዙዎችንም አካለ ስንኩላን ያደረገውን አውቶሚክ ቦምብን ጥቅም ላይ ያዋል ነው በዚህ በሰለጠነ ዘመን እንደነበር መዘንጋት የለብንም። ጦርነት አሰቃቂ ነገር ነው። ናዖድ የታደለው ልዩ ነገር ቢኖር ግራኝ መሆኑ ብቻ ነው። ወገኖቼ እግዚአብሔር እንዲጠቀምብን የግድ ልዩ ስጦታ ያለን ሰዎች መሆን የለብንም። ዊልያም ኬሪ የተባለው የእግዚአብሔር ሰው ጫማ አዳሽ ነበር። ከዚህ ቀደም የዲኤል ሙዲን ድምፅ ያለባቸው ጥቂት ካሴቶችን አግኝቼ ነበር። ይህ ሰው በጣም ደስ የሚያሰኝ ድምፅ ነበረው። ድምፁ ወዳጆቼ በፎቶግራፍ ካየሁት መልኩ ጋር ሊሄድልኝ አልቻለም። ምንም እንኳ ብዙ ትምህርት ያልነበረ ሰው ቢሆንም ንግግሩ ከፍተኛ ትምህርት እንዳለው ሰው ነበር። ሌላው ትዝ የሚለኝ ሰው ደግሞ ጂ ካምፕቤል ሞርጋን። የዚህን ሰው የመጀመሪያ ስብከቱን የሰሙ የቤተ ክርስቲያን ሰዎች ሁለተኛ እንዳይሰብክ አግደውት ነበር። ሰባኪ ለመሆን በፍጹም እንደማይችል ነገሩት። የኋላ ኋላ ግን ዶክተር ሞርጋን ከታላላቅ የመጽሐፍ ቅዱስ ምሁራን አንዱ ለመሆን በቅቷል። እነዚህ ሦስት ሰዎች ማለትም ኬሪ፣ ሙዲና ሞርጋን ምንም እንኳ እንደ ሰው አስተሳሰብ ተስፋ የሚጣልባቸው ባይሆኑም እግዚአብሔር ባስደናቂ ሁኔታ ተጠቅሞባቸዋል። በዝቅተኛ ደረጃ የነበሩና እግዚአብሔር የተጠቀመባቸው ሌሎች ሰዎችንም ማንሳት ይቻላል። ጄሲ ፔኒ የአንድ ሰባኪ ልጅ ነበር። አባቱ ከሞተ በኋላ እናቱን የሚረዳት ማንም ሰው አልነበረም። በዚያ ዘመን ጡረታ ለወጡ ወይም በሞት ለተለዩ ሰባኪዎች ምንም የሚደረግላቸው እገዛ አልነበረም። ስለዚህም ሕይወታቸውን ለማቆየት እርሱና እናቱ ልብስ ያጥቡ ነበር። ጄሲ ፔኒ ናቱንና አንዳንድ ዳሃ ሰባኪዎችን መርዳት የሚችልበት ቀን እንደሚመጣ አሰበ። የኋላ ኋላ ጌታ ረድቶት ይህ ሰው በአሜሪካ ሀገር ፍሎሪዳ ከተማ ጡረታ የወጡ ሰባኪዎችና ሚስቶቻቸው የሚረዱበት አንድ ድርጅት አቋቁሟል። ወዳጆቼ፣ እግዚአብሔር ይህን ሰው በዚህ ሁኔታ ተጠቅሞበታል። በመሳፍንት ዘመን እግዚአብሔር ታላቅ ዓላማውን እንዲፈጽሙለት የተጠቀመው በተራ ሰዎች ነበር። ወዳጆቼ፣ ዛሬም ቢሆን እግዚአብሔር እንዲጠቀምብን ፈልገን ራሳችንን ብንሰጠው ለርሱ የሚሳነው ምንም ነገር የለም። እስቲ አለፍ ብለን መሳፍንት ምዕራፍ 3 ቁጥር 31ን እንመልከት። መሳፍንት ምዕራፍ 3 ቁጥር 31ን ተመልከቱ። አሁን የምንከተለው ስለ ሦስተኛው መስፍን ማለትም ስለ ሴሜ ጋር ነው። እንዲህ ይላል ቃሉ፣ ከርሱም በኋላ ያናት ልጅ ሴሜ ጋር ተነሳ፣ 600 ሰው በበሬ መውጊያ ገደለ፣ እርሱም ደግሞ እስራኤልን አዳነ ይላል። እዚህ ላይ ልዩ ግምት የሚሰጠው ለሰውየው ሳይሆን ሰውየው ለተጠቀመበት ዘዴ ነው። ይህ ሰው የተጠቀመው በበሬ መውጊያ ሲሆን በጣም ኋላ ቀር መሳሪያ ነው። የብረት መሳሪያ አልነበረው፣ ስለዚህም ባለው መጠቀም ነበረበት። አንዳንድ ሰዎች በጣም ዘመናዊና የተሻሻለ ዘዴ ቢኖረን ኖሮ ድንቅ የሆነ ኑሮና ውብ የሆነ ነገርን እንሰራለን ሲሉ ሰማለሁ። የተሻሻለ ዘዴ መጠቀሙ ለሁላችንም መልካም ነው። ግን ስለ መልእክቱስ ምን ታስባላችሁ? ወገኖቼ፣ ዛሬ የምንኖረው በሰለጠነው ዓለም ውስጥ ነው። ሚስዮናውያንን ከቦታ ወደ ቦታ የሚያጓጉዝ አይሮፕላን መኖሩ መልካም ነው። ጥያቄው እነዚህ ሚስዮናውያን እዛ ሄደው የእግዚአብሔርን ቃል ነው የሚያስተምሩት የሚል ነው። ወዳጆቼ፣ ሌላ የተሻሻለ ዘዴ ደግሞ እስቲ እንጥቀስ። ቴሌቪዥን መልካም ነገር ነው፣ ግን ለምን ዓላማ እየዋለ እንደሆነ እስቲ አስቡ። ወሳኙ ዘዴው አይደለም፣ ወሳኙ መልእክቱ ነው። እዚህ ላይ ይህን ልብ እንድትሉ ፈልጋለሁ። እግዚአብሔር ማድረግ እንደሚችል ታምነን በሙሉ ልብ ነገሮችን አሳልፈን ለእርሱ ከሰጠነው ዛሬም ቢሆን የበሬን መውጊያ እንኳን መጠቀም ይችላል። እርሱ አንድን ነገር ሊጠቀም ከፈለገ ጊዜ አልፎበታል የሚል አምላክ ሳይሆን የተናቀውን ነገር አንስቶ ታምርን ማድረግ ልማዱ ነው። ጌታ የተመሰገነ ይሁን። እኔ ለጌታ የማልጠቅም ብቃትም የሌለኝ ሰው ነኝ ብለ ራስህን ትቆጥር ይሆንን? ወንድሜ ሆይ፣ እግዚአብሔር በሙሴ በትር እንደ ተጠቀመ አትርሳ። ከዳዊት ወንጭፍ በተወረወረ ድንጋይ ተጠቅሞበታል። ዶርቃ የምትባለው ሴት ደግሞ ከመርፌና ከክር በቀር ምንም አልነበራትም። ጌታ ኢየሱስ ታምር ያደረገውም አንድ ትንሽ ልጅ ይዞት በነበረው 5 እንጀራና 2 አሳ ነበር። እነዚህ ነገሮች ትንንሽ እንኳ ቢሆኑ ለእግዚአብሔር ተሰጥተዋል። ወዳጄ ሆይ፣ ያለህን ሁሉ በጌታ እጅ ካደረግከው ምንም ያህል አነስተኛ ቢሆን እንኳ እርሱ ይጠቀምበታል። እስቲ በዚህ ምዕራፍ ስለ ተጠቀሱ 3 መሳፍንቶች አስቡ። እግዚአብሔርን ይዘው የተነሱ 3 ታናናሽ ሰዎች ነበሩ። አለፍ ብለን ቁጥር 12ን እንመልከት። የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሠሩ። በእግዚአብሔርም ፊት ክፉ ሥራ ስለ ሠሩ እግዚአብሔር የሞዓብን ንጉሥ ኤግሎምን በእስራኤል ላይ አበረታባቸው ይላል። እስራኤላውያን ለጥቂት ጊዜ እግዚአብሔርን ሲያመልኩ ይቆያሉ። ከዚያ በኋላ ደግሞ ፊታቸውን ከርሱ ይመልሳሉ። በርሱ ፊት ክፉ የሆነ ነገርን ያደርጋሉ። ይህ የዘወትር ልማዳቸው ነው። የአሞንን ልጆችና አማሌቅን ወደ እርሱ ሰበሰበ። ሄዶም እስራኤልን መታ። ዘንባባም ያለባትን ከተማ ያዟት የሚለውን ቃል ደግሞ በቁጥር 13 ላይ እናገኛለን። እስራኤል ወዳጆቼ በእግዚአብሔር ላይ በማመጻቸው ለባርነት አሳልፎ ሰጣቸው። ከዚያ በኋላስ ምን ሆነ ትሉ ይሆናል። የሆነውን ደግሞ እስቲ ከቁጥር 14ና 15 እንመልከት። የእስራኤልም ልጆች ለሞዓብ ንጉሥ ለኤግሎም 18 ዓመት ተገዙለት። የእስራኤልም ልጆች ወደ እግዚአብሔር ጮኹ። እግዚአብሔርም ቢንያማዊው የጌራን ልጅ ናኦድን ግራኙን ሰው አዳኝ አድርጎ አስነሳላቸው። የእስራኤልም ልጆች በእርሱ እጅ ወደ ሞዓብ ንጉሥ ወደ ኤግሎም ግብር ላኩ ይላል። እዚህ ላይ ሽክርክሪቱ እንደገና መቀጠሉን ነው የምንመለከተው። እስራኤል ወደ እግዚአብሔር ጮኹ፣ እርሱም አዳኝ አስነሳላቸው። በዚህ ጊዜ ያስነሳላቸው የጌራን ልጅ ቢንያማዊና በግራ እጅ የሚገለገለው ናኦድን ነበር። ይህን ሰው ከሌሎች ለየት የሚያደርገው ነገር ቢኖር ግራኝ መሆኑ ብቻ ነው። እግዚአብሔር ወገኖቼ ማንነቱን ሳይንቅ በርሱ ሲጠቀም እንመለከታለን። ወዳጆቼ ጌታ ከዚህ ምድር እስኪጠራን ድረስ ለርሱ ለአምላካችን ቁም ነገር መስራት ይጠበቅብናል።
እስክጠራን ድረስ ከዚህ ድንኳን አጭን ቁም ነገር እንስራ ላንተ ለአምላካችን። ጌታ ሆይ አንተ ነህ ጋሻ መከታችን፣ እኛ የትላት ነን አፈር ነው ስጋችን። የወንጌሉ ጥሪ ሲደርሰን መልእክትህ ቃሉን ተቀብለን አመንን በስምህ። ሰላማችን በዛ ሕይወትን አገኘ ሁሉን አዲስ አረክ እኛም ተለወጥን። እስክጠራን ድረስ ከዚህ ድንኳናችን ቁም ነገር እንስራ ላንተ ለአምላካችን። ጌታ ሆይ አንተ ነህ ጋሻ መከታችን፣ እኛ የትላትን አፈር ነው ስጋችን። አሮጌውን ስጋ በጥምቀት ቀበረ ያለበትን አዲሱን ሰው ነበስ። በዋጋ ተገዛን በጌታ ኢየሱስ ደም፣ ውለታ ብዙ ነው ክብር ለዘላለም። እስክጠራን ድረስ ከዚህ ድንኳናችን ቁም ነገር እንስራ ላንተ ለአምላካችን። ጌታ ሆይ አንተ ነህ ጋሻ መከታችን፣ የትላትን አፈር ነው ስጋችን። በዓለም እንኖራለን አይደለንም ካለ ጥበቃ ዘወትር ከቶ አልተለየንም። አንተን እንዳይበድል የአፈር ስጋችን ለመንፈስ ፈቃድ ይኸው ሕይወታችን። እስክጠራን ድረስ ከዚህ ድንኳናችን አንተ ለአምላካችን። ጌታ ሆይ አንተ ነህ ጋሻ መከታችን፣ እኛ የትላትን አፈር ነው ስጋችን።
ለዝማሬው እግዚአብሔር የተመሰገነ ይሁን። አሁን ደግሞ አለፍ ብለን ከመጽሐፈ መሳፍንት ምዕራፍ 3 ከቁጥር 16 እስከ 23 ያለውን ስፍራ አብረን እንመለከታለን። መሳፍንት ምዕራፍ 3 ከቁጥር 16 እስከ 23 ያለውን ስፍራ ተመልከቱ። ናውድም ሁለት አፍ ያለው ርዝመቱ አንድ ክንድ የሆነ ሰይፍ አበጀ። ከልብሱም በታች በቀኝ ጭኑ በኩል አደረገው። ለሞዓብም ንጉሥ ለኤግሎም ግብሩን አቀረበ። ኤግሎምም እጅግ ወፍራም ሰው ነበረ። ግብሩንም ማቅረብ በጨረሰ ጊዜ ግብር የተሸከሙትን ሰዎች ሰደደ። ናውድ ግን በጌልጌላ ከነበሩት ትክል ድንጋዮች ዘንድ ተመልሶ ንጉሥ የሚስጥር ነገር አለኝ አለ። ንጉሡም ዝም በል አለ። በዙሪያው የቆሙት ሁሉ ወጡ። ናውድም ወደ እርሱ ቀረበ። እርሱም በሰገነት ቤት ለብቻው ተቀምጦ ነበር። ናውድም የእግዚአብሔር መልእክት ላንተ አለኝ አለ። ከዙፋኑም ተነሳ። ናውድም ግራ እጁን ዘርግቶ ከቀኝ ጭኑ ሰይፉን ወሰደ፣ ሆዱንም ወጋው። የሰይፉም እጀታው ደግሞ ከስለቱ በኋላ ገባ፣ ስቡም ስለቱን ከደነው። ሰይፉንም ከሆዱ መልሶ አላወጣውም፣ በኋላውም ወጣ። ናውድም ወደ ደርቡ ወጣ፣ የሰገነቱንም ደጅ ዘግቶ ቆለፈው ይላል። የስሙ ትርጉም ባለ ነጭ ጸጉር ማለት ነው። በዚህም ላይ ደግሞ ግራኝ ነው። በቀኙ በኩል ከልብሱ በታች ሰይፍ ታጥቋል። አብዛኛው ሰው የሚጠቀመው በቀኝ እጁ ስለሆነ ሰይፍ የሚታጠቀው በግራው በኩል ነው። ብዙውን ጊዜ ሰዎች በግራ ጎናቸው አበጥ ብሎ ከታየ መሳሪያ እንደያዙ ስለሚጠረጠሩ ይፈተሻሉ። ከጥቅሱ እንደምንረዳው የጥበቃው ሠራተኛ ፈትሾ አሳለፉ። በዚህ ላይ ደግሞ ለንጉሡ የሚሆን ስጦታ ይዞ ስለነበር ፍተሻው ያን ያህል ጠበቅ ያለ ላይሆን ይችላል። ለማዘናጋት እንዲያመቸው ለንጉሡ የሚናገረው ምስጢር እንዳለው ተናገረ። ምስጢሩን ለመስማት ስለ ጓጓ ንጉሡ ሰዎችን ሁሉ ከክፍሉ አስወጣ። ይሁን እንጂ በጣም ዘግናኝ ነገር ነበር የሆነው። አመቺ ጊዜ ጠብቆ ናዖድ ሰይፉን መዘዘና በንጉሡ ሆድ ውስጥ ከተተው። ንጉሡ መሞቱን ሲያይ ናዖድ በሩን ቆልፎ ሸሸ። ናዖድ ያደረገውን ለማድረግ ድፍረት ይጠይቃል። ወዳጆቼ እስቲ ከቁጥር 4 እስከ 5 ያለውን ደግሞ እንመልከት። ናውድም ከሄደ በኋላ ባሪያዎቹ መጡ። የሰገነቱም ደጅ ተቆልፎ ባዩ ጊዜ ምናልባት በሰገነቱ ውስጥ ወገቡን ይሞክር ይሆናል አሉ። እስኪ አፍሩም ድረስ እጅግ ዘገዩ። የሰገነቱን ምድጅ እንዳልተከፈተ ባዩ ጊዜ መክፈቻውን ወስደው ከፊቱ እነሆም ጌታቸው በምድር ወድቆ ሞቶም አገኙት ይላል። ቁጥር 6 ደግሞ እንዲህ ይለናል፣ በዘገዩበትም ጊዜያት ናወድ ሸሸ፣ ትክል ድንጋዮቹንም አለፈ፣ ወደ ሰይሮታም አመለጠ ይላል። የንጉሡ በር እስኪከፈት ድረስ አሽከሮቹ በመጠባበቅ ላይ ያሉ ናወድ ርቆ ለመሄድ ድል አገኘ። የሞዓብ ምድርን ለቆ ሰይሮታም ወደሚባል አገር ሄደ ይለናል። የመጨረሻው ደግሞ ጥቅስ ከቁጥር 7 እስከ 30 ያለው ይሆናል። በመጣም ጊዜ በተራራማው በኤፍሬም አገር ቀንደ መለከት ነፋ። የእስራኤልም ልጆች ከርሱ ጋር ከተራራማው አገር ወረዱ። እርሱም በፊታቸው ሄደ። እርሱም እግዚአብሔር ጠላቶቻችሁን ሞዓባውያንን በእጃችሁ አሳልፎ ሰጥቷችኋልና ተከተሉኝ አላቸው። ተከትለውትም ወረዱ። ወደ ሞዓብም የሚያሻግረውን የዮርዳኖስን መሻገሪያ ያዙ። ማንንም አላሳለፉም። የዚያን ጊዜም ከሞዓብ 10,000 የሚያሉትን ጎልማሶችና ጽኑዋን ሁሉ መጡ። አንድ እንኳ አላመለጠም። በዚያን ቀን ሞዓብ ከእስራኤል እጅ በታች ተዋረደ። ምድሪቱም 80 ዓመት አረፈች ይላል። እንግዲህ የተከበራችሁ አድማጮቻችን የዚህ የመሳፍንት ምዕራፍ 3 ጥናታችን በዚህ ላይ ያበቃና በመቀጠል ደግሞ መሳፍንት ምዕራፍ 4ን አብረን እንመለከታለን። የዚህ የመጽሐፈ መሳፍንት ምዕራፍ 4 አብይ ሐሳቡ እስራኤላውያን ለሶስተኛ ጊዜ የእውነትን መንገድ መሳታቸው በዲቦራና በባርቅ አማካይነት እግዚአብሔር እስራኤልን ከባርነት አዳነ የሚሉት ናቸው። እስቲ ስለ ዲቦራና ባርቅ ቀጥለን ያለውን ክፍል እንመልከት። ከቁጥር 1 እስከ 3 ያለውን ተመልከቱ። ናወድም ከሞተ በኋላ የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሠሩ። እግዚአብሔር በአሶር በነገሰው በከነአን ንጉሥ በኢያቢስ እጅ አሳልፎ ሰጣቸው። የሰራዊቱም አለቃ በአሕዛብ አሪሶት የተቀመጠው ሲሳራ ነበር። የእስራኤልም ልጆች ወደ እግዚአብሔር ጮኹ። 900 የብረት ሰረገሎች ነበሩትና የእስራኤልን ልጆች 20 ዓመት ያህል እጅግ ያስጨንቃቸው ነበር ይላል። ልብ በሉ ወዳጆቼ፣ ከናዖድ ሞት በኋላ እስራኤል እንደገና ወደ ጣዖት አምልኮ ተመለሱ። አዲስ የባርነትና የጭቆና ጊዜም ተጀመረ። እግዚአብሔርም እስራኤልን በከናናውያን ንጉሥ በኢያቢስ እጅ አሳልፎ ሰጣቸው። የጦር ሰራዊቱ አዛዥ ሲሳራ 900 የብረት ሰረገሎች ነበሩት። እስራኤላውያን እንደዚህ ያለ መሳሪያ አይቶ ስለማያውቁ በጣም ተጨንቀዋል። ኢያቢስ ለ20 ዓመት ያህል እስራኤልን አስጨነቀ። በዚያን ጊዜም ነቢይቱ የለፈዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች። እርሷም በተራራማው በፍሬም አገር በራማና በቤቴል መካከል ካለው የዲቦራ ዛፍ ከሚባለው ከዘንባባው በታች ተቀምጣ ነበር። የእስራኤልም ልጆች ወደ እርሷ ለፍርድ ይወጡ ነበር ይላል። መሳፍንት ምዕራፍ 4 ከቁጥር 4 እስከ 5 ያለውን ስፍራ ይመለከቷል። ነቢይና የሕዝብ አስተዳዳሪ የሆነችው ዲቦራ በእስራኤላውያን ዘንድ እንደናት ነበር የምትታየው። እስራኤልን እንድትታደግ እግዚአብሔር ያስነሳት ሴት ስለ ነበረች የጦር መሪውን ስታነሳሳው እንመለከታለን። ወዳጆቼ እስራኤል ከባርነት ነጻ እንዲወጡ የጠላት ኃይል መወጋት ነበረበት። ልካም ከቃዴስ ንፍታሌም ያብኒኤምን ልጅ ባርቅን ጠርታ የእስራኤል አምላክ እግዚአብሔር ወደ ታቦር ተራራ ውጣ፣ ከአንተም ጋር ከንፍታሌምና ከዛብሎን ልጆች 10,000 ሰዎች ውሰድ፣ እኔም የኢያቢስን ሰራዊት አለቃ ሲሳራን ሰረገሎቹንም ሕዝቡንም ሁሉ ወደ አንተ ወደ ቂሶን ወንዝ እስባለሁ በእጅህም አሳልፌ ሰጠዋለሁ ብሎ አላዘዘህምን አለችው። ባርቅም አንቺ ከእኔ ጋር ብትሄጂ እኔ እሄዳለሁ፣ አንቺ ግን ከእኔ ጋር ባትሄጂ እኔ አልሄድም አላት። መሳፍንት ምዕራፍ 4 ከቁጥር 6 እስከ 8 ያለውን ስፍራ ይመለከቷል። መሳፍንት 4 ከቁጥር 6 እስከ 8 ባርቅ ጠላትን መዋጋትና ማባረር ሲገባው ሴት ልጅን አብረሽን ካልሄድሽ እያለ የሙጥኝ ሲል እንመለከታለን። ባርቅ ዲቦራ አብራው ካልሄደች በቀር በጦርነቱ አሸናፊ እንደማይሆን ያውቃል። ቀጥለን ደግሞ ዲቦራ ምን እንደምትመልስለት እንመልከት። ቁጥር 9ን ተመልከቱ። እርሷም በእውነት ካንተ ጋር ይሄዳለሁ። ነገር ግን እግዚአብሔር ሲሳራን በሴት ልጅ አሳልፎ ይሰጣልና በዚህ በምትሄድበት መንገድ ላንተ ክብር አይሆንም አለችው። ዲቦራም ተነስተ ከባርቅ ጋር ወደ ቃዴስ ሄደ ይችላል። እዚህ ላይ ልብ በሉ ወገኖቼ፣ ዲቦራ አብራውን እንደምትሄድ ለባርቅ ብትነግረው የጀግንነቱን ክብር ግን ሴት ልጅ መውሰድ እንደሌለባት ትነግራለች። እስቲ የሲሳራን መሸነፍና ሞት እንመልከት። ዲቦራ የዝቧን ነጻ መውጣት የምትፈልግ ሴት ናት። ባርቅ ጦሩን አሰባስቧል። በጠላት ላይ ለመዝመትም ተዘጋጅቷል። እግዚአብሔርም ድል ይሰጣቸዋል። እንዲህ ይላል ቁጥር 16፣ ባርቅም ሰረገሎችንና ሰራዊቱን እስከ ኦርሲት ድረስ አባረረ። የሲሳራም ሰራዊት ሁሉ በሰይፍ ስለተወደቀ አንድ እንኳ አልቀረም ይለናል። ቁጥር 17 ደግሞ የጠላት ጦር መበተኑን ነው የሚነግረን። ባሶር ንጉስም በኢያቢስና በቄንያዊው በሄቤር ቤት መካከል ሰላም ነበርና ሲሳራ በግሩ ወደ ቄንያዊ ወደ ሄቤር ሚስት ወደ ኢያኤል ድንኳን ደረሰ የሚለውን ቃል እናገኛለን። ኢያኤል አረማዊት ነበረች። ከቁጥር 18 እስከ 21 ስለ እርሷው ሲያወራ ነው የምንመለከተው። ኢያኤልም ሲሳራን ለመገናኘት ወጣ። ግባ ጌታዬ ሆይ ወደ እኔ ግባ አትፍራ አለችው። ወደ እርሷም ወደ ድንኳኗ ገባ፣ መጎናጸፊያዋም ሸፈነችው። እርሱም ጠምቶኛልና እባክሽ የምጠጣውን ጥቂት ውሃ ስጪኝ አላት። እሷም የወተቱን አቁማዳ ፈታ አጠጣችው፣ ሸፈነችው። እርሱም ከድንኳኑ ደጃፍ ቁሚ፣ ሰውም መጥቶ በዚህ ሰው አለን ብሎ ቢጠይቅሽ አንቺ የለም ትይዋለሽ አላት። የሄቤር ሚስት ኢያኤል የድንኳን ካስማ ወሰደች፣ በእጇም መዶሻ ያዘች። ቀስ ብላም ወደ እርሱ ቀረበች፣ በጆሮ ግንዱ ካስማውን ቸነከረች። እርሱም ደግሞ አንቀላፍቶ ነበርና ካስማው ወደ መሬት ተጠለቀ፣ እርሱም ሞተ ይለናል። ተመልከቱ አድማጮቼ፣ ሰራዊቱ ድል ሆኖ ከተበተነ በኋላ የሲሳራ ምኞት ነፍሱን ማዳን ብቻ ነው። በመሰረቱ ከናናውያን ከቄኔዛውያን ጋር ምንም አይነት ግጭት ስላልነበራቸው በሰላም እንደሚቀበሉት ሲሳራ ገምቷል። ወደ ሄቤር ቤት ሄደ። ሚስቱ ኢያኤልም እንግድነት ተቀበለችው። ከአቀባበሏም የተነሳ በጣም ተማመነባት። እንቅልፍ ከወሰደው በኋላ ግን በጆሮ ግንዱ ካስማ ቸነከረችበት። ከዚህም የተነሳ እስራኤላውያን ነጻነታቸውን አገኙ ይላል። እንግዲህ የተከበራችሁ አድማጮች፣ የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። ቀጣዩን ደግሞ ምዕራፍ 5 በነገው ምሽት ክፍለ ጊዜያችን እግዚአብሔር ወዶና ፈቅዶ ለዚያ ካደረሰን ይዘንላችሁ እንቀርባለን። እስከዚያው ድረስ ሰላም ሁኑ።
ክረምት በመጣ ጊዜ ትበላለች ተኝታ፣ አደን በመቾ ጊዜ በአንተ ቤት ከተካ፣ ዋስትና አለውና ይኖራል ምን ሳይሰጋ። አቤቱ ድካሜን አንሳ ከላይ ኃይልን አልብሰኝ ካቤራን ሳከላይ ኃይልን አልበሰኝ አልተጠበቀ መንጋ ማንደ ወተት የሚሻ ያልዘሩትን ለማጨድ አይከድም ወደ እርሻ ጥያቄ በመጣ ጊዜ የእምነት እንዳይከዳኝ ዛሬ ግን ሳለ ጌታ ፈቃድ ከልፍ አቤቱ የካቤን አንሳ ከላይ ኃይልን አልበሰኝ የካቤን አንሳ ከላይ ኃይልን አልበሰኝ